ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቋንቋችን ዛሬ ረቡዕ መጋቢት 30 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 127 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ዝግጅታችንን በዜና እንጀምራለን። በማስከተልም ቆም ነገረኛ መምሰል የዘረኞች ለማደናገሪያ የተለመደ አመል በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ እናስከትላለን። ከዚያም ምን ያልተባለ አለ በሚል ርዕስ ከዝግጅት ክፍላችን የቀረበ በመጨረሻም በ1998 ዓመተ ምህረት ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበውን ጽሑፍ እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜናውን እነሆ። በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር 55 የደረሰ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። በመግለጫው መሰረት ባለፉት 24 ሰዓት በ225 ሰዎች ላይ በተካሄደ ምርመራ 3 ተጨማሪ ሰዎች በቫይረሱ የተያዙ መሆናቸው ታውቋል ተብሏል። 3ቱ ሰዎች ኢትዮጵያውያን ሲሆኑ 2ቱ የውጭ ሀገር የጉዞ ታሪክ ያላቸው፣ ሌላው ደግሞ በአዊ ዞን የሚኖር የውጭ ጉዞ ታሪክ የሌለውና ቀደም ብሎ በቫይረሱ ከተያዘ ሰው ጋር ንክኪ ያለው መሆኑ ተገልጿል። የኮሮና ቫይረስን ምክንያት በማድረግ የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ አውጆ ወደ ፓርላማ አስተላልፏል። በወያኔ ህገ መንግስት አንቀጽ 93 መሰረት የውጭ ወረራ ሲያጋጥም ወይም ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ሁኔታ ሲከሰትና በተለመደው የህግ ማስከበር ስርዓት ተመቋቋም የማይቻል ሲሆን ማናቸውንም የተፈጥሮ አደጋ ሲያጋጥም ወይም የህዝብ ጤንነት አደጋ ላይ የሚጥል በሽታ ሲከሰት የፌደራል መንግስት የሚኒስትሮች ምክር ቤት አስቸኳይ ጊዜ አዋጅ የመደንገግ ስልጣን አለው ስለሚል የቫይረሱን መስፋፋት እንደ ምክንያት በመውሰድ አገዛዙ አውጇል። ያስቸኳይ ጊዜ አዋጁ የሚቆይበት ጊዜ በግልጽ ባይነገርም የወያኔው ህገ መንግስት የፖለቲካና ዲሞክራሲያዊ መብቶችን የማገድ መብት ለአገዛዙ ስለሚሰጥ በዚህ ወቅት ያገዛዙ የአምባገነን ባህሪዎችና እንቅስቃሴዎች ይበልጥ ተጠናክረው እንደሚቀጥሉ ይገመታል። በሌላ በኩል 3 የኢትዮጵያ የአየር መንገድ አስተናጋጆች በኮሮና ቫይረስ መያዛቸው ተነግሯል። በኮሮና ቫይረስ ምክንያት የበረራ መዳረሻዎቹ ከ110 ወደ 19 አሽቆለቆሉበት የኢትዮጵያ አየር መንገድ እስካሁን 550 ሚሊዮን ብር መክሰሩን ይፋ አድርጓል። የኢትዮጵያ አየር መንገድ በይፋ መግለጫ ቋሚ ሰራተኞች አለመቀነሱንም ገልጾ ከስራ የተወገዱት ጊዜያዊ የኮንትራክት ሰራተኞች ናቸው ማለት ድርጅቱ ሰራተኛ አባሯል በሚል ቀደም ብሎ የተሰራጨውን ዜና ለማስተባበል ሞክሯል። ይሁን እንጂ ከስራ የተባረሩት ሰራተኞች አሁንም እነሱን ለማባረር የተወሰደው እርምጃ ኢፍትሃዊ ነው በማለት ክሳቸውን እንደቀጠሉ ናቸው። በኮሮና ቫይረስ ምክንያት ከሆቴሎችና ከመሸት መዝናኛ ቤቶች የተባረሩ ሰራተኞች የተቸገሩ መሆናቸውን ለዜና ተቋሞች ገልጸዋል። አዲስ አበባ የሚገኘው የሰራተኛና ማህበራዊ ጉዳይ ቢሮ ችግራቸውን ቢያመለክቱም እርዳታ ሊያደርጉላቸው አለመቻላቸውን ገልጸዋል። በተያያዘ ዜና ዶሮ ለኢትዮጵያ ሆቴሎች ሲያቀርብ የነበረ ዮፋርም በኮሮና ቫይረስ ምክንያት ሆቴሎችና ሌሎች ደንበኞች ምርቱን እየተቀበሉ ባለመሆኑ ኪሳራ ለመቀነስ 15000 ጫጩቶችን ማስወገድ ግድ ሆኗል ብሏል። ኮሮና ወደ ኢትዮጵያ ከገባ ጀምሮ የ900 ሺህ ብር ኪሳራ የደረሰበት መሆኑንም ጠቅሶ እስከ መስከረም የሚቀጥል ከሆነ እስከ 5 ሚሊዮን ብር ኪሳራ ሊደርስበት እንደሚችል ድርጅቱ ለዜና ተቋሞች ገልጿል። የኮሮና ቫይረስ በኢትዮጵያ ኢኮኖሚ ላይ ከፍተኛ ጉዳት ሊያስከትል እንደሚችል ሲፈስ በሚል ምህጻረ ቃል የሚጠራው የማክሮ ኢኮኖሚ ጥናት ተንታና ላይ የሚሰራ ድርጅት ባደረገው ጥናት ይፋ አድርጓል። ተቋሙ በአገሪቱ የኮሮና ቫይረስን ስርጭት አስመልክቶ የሚሰጠውን መረጃ መሰረት በማድረግ ባደረገው ጥናት የግብርናና የኮንስትራክሽን ዘርፎች ብዙም ጉዳት ላይደርስባቸው እንደሚችል ገልጾ ሌሎች የኢኮኖሚ ዘርፎች በሚደርስባቸው ጉዳት ብቻ ከ750 ሺህ እስከ 1 ሚሊዮን 500 ሺህ የሚደርሱ ሰራተኞች ከስራ ውጪ ሊሆኑ እንደሚችሉ ይፋ አድርጓል። ጉዳት ይደርስባቸዋል ብሎ የመደባቸው የኢኮኖሚ ዘርፎች የሆቴል፣ የቱሪዝምና የመስተንግዶ፣ የኤክስፖርት በተለይም የአበባና ጨርቃጨርቅ ኤክስፖርቶች እንዲሁም የተወሰኑ አምራች ኢንዱስትሪዎችና ባንኮች ናቸው። የስራ መቀነስ ለሚገጥማቸው ሰራተኞች አገዛዙ እስካሁን ያስቀመጠው የጉዳት መቋቋሚያ እቅድ አለመኖሩን ጠቅሶ ለዚህም ከ13 እስከ 17 ቢሊዮን ብር መመደብ እንደሚኖርበት ግልጽ አድርጓል። ጉዳት ለሚደርስባቸው የኢኮኖሚ ዘርፎች ጉዳቱን ተቋቁሞ ማለፍ እንዲችሉ ከታክስ እፎይታ ጀምሮ የብድር ዋስትና የመስጠት የብድር መክፈያ ጊዜ ማራዘም እንዲሁም የንግድ ቦታ ኪራይ እፎይታ እንዲያገኙ የማድረግ ሐሳብ አቅርቧል። ይህን ተግባራዊ ለማድረግ ከ90 ቢሊዮን ብር በላይ አገዛዙ መመደብ እንዳለበትም አስታውቋል። በጉጂ ዞን ባሉ 14 ወረዳዎች ለ14ኛ ጊዜ ከፍተኛ መጠን ያለው የአንበጣ መንጋ የተከሰተ መሆኑን የዞኑ የግብርና ቢሮ ገልጿል። በባህላዊ ዘዴ ለመከላከል የተደረገው ጥረት ካንበጣው መጠን አንጻር ከአቅም በላይ ሆኖ መከላከል ባለመቻሉ በበልግ አዝመራ ላይ የከፋ ጉዳት ሊያስከትል ይችላል የሚል ስጋት ተፈጥሯል። ቀደም ብሎ በአውሮፕላን የተደረገው የመድኃኒት መርጨት ቀጣይነት ስላልነበረው የአንበጣው መንጋ ዳግም ሊከሰት ይችላል መሆኑን ቢሮ ገልጾ ከ60 እስከ 100 ሺህ ሄክታር መሬት ላይ የበቀለው ሰብል ባንበጣው መግባ መንጋ ሊወድም ይችላል ብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይተቃለላል።
ይህን ሁሉ አውቀን ከልብ ከሰርናል
የረቡዕ መጋቢት 30 ቀን 2012 ዓ.ም የፍኖተ ዴሞክራሲ ሐተታ ቁም ነገረኛ መምሰል የዘረኞች ለማደናገሪያ የተለመደ አመል። ወደ ትላንት እይታችንን ዞር ስናደርግ ያውም 27 ዓመታት መጓዝ ሳይኖርብን ባለፉት 2 ዓመታት ብቻ ዘረኛው ስብስብና መንጋው ያደናገሩን በባዶ ቅልና ድለላ መሆኑን መገንዘብ እንችላለን። ፋሽስቱ የቀድሞው ኮሎኔል ኢትዮጵያ ትቅደም ዓለምንም ደም ሲላቸው አምነው ያጨበጨቡሎት ብዙዎች ነበሩ። የማይሆን ሊታይም ያልቻለ ነገር። የዚያ ክፉ አገዛዝ ጭፍራና ጠበቃ የሆኑ ዛሬም ድርቅ ክንቸር ብለው ግድያ የተጀመረው በኢሃፓ ነው ብለው ሲለፈፉ ብንሰማም ሚኒስትሮችና ሌሎችንም በመጀመሪያ በመግደል ሕግና ሥርዓትን የጣሰው ፋሽስቱ አገዛዝ ራሱ ነበር። አጼ ኃይለ ሥላሴን ማን አሳፈኖ ገደላቸው? የደርጉ ቁም ነገር የፋሽስቶች መደለል መሆኑ ሳይቆይም ተጋልጧል። ዛሬም የዚሁ ወታደራዊ ሥርዓት ነፍሰ ገዳይ ባለሥልጣኖች በጸረ ሕዝቦች እርዳታ ታሪካችንን ጻፈን ብለው የለመደባቸውን የሐሰት ጣቃ ሲቀዱ ሕዝብ ጆሮ አልሰጣቸውም። አጠፋን የለ፣ ተሳስተን ነበር የለ፣ እንዲያው ድርቅ ብሎ ሰለባቸውን መወንጀል ነው የነሱ የማይለቃመል። ይህን ሥርዓት ሆነ ወያኔን ያጀቡት ዶክተር ፕሮፌሰር እንጨት ሽበታሞች ደግሞ መላ ወይስ ዱላ ብለውና የሰላማዊ ትግል አባወራንን ብለው ስንቱን አደናግረው በወያኔ ላይ ቆራጥ ሁለገብ ትግል እንዳይካሄድ ተከላካይ ሆነው ከርመው አሁንም ለዘመኑ ዘረኞች ጠበቃ ሆነው ሲዋረዱ እያየን ነው። በማስተላለፍ ወያኔ ባለ ክብረ ወሰን ቢሆንም በሁለት ዓመት ጊዜ ብቻ የዘንድሮዎቹ ሽቦች በልጠውታል ብንል ማጋነን አይሆንም። በተለይም እስስቱ የኦህዴድ ኮሎኔል ሲቀደድ ቁም ነገረኛ መስሎ ሲዘግጥ ጭራሽ ጥራዝ ነጠቅ ሲሆን ማንም ተወዳዳሪ የለውም ማለት ይቻላል። ማንነቱን ይዘቱን የሚገልጽ ስያሜ አገር ወዳድ ሁሉ እንዲፈልግለትን ጠይቃለን። ውሸታም ፋሽስት ዘረኛ ማለቱ ሙሉ በሙሉ የሚገልጸው አይደለምና በመድረክ ሐሳባቸው ሁሉ ሸንከል ሸንከል ሲል በሚገባ ታይቷል። ቦዛኔው ትራምፕን በሁሉም መስክ ሹሞቹ ሊያስነቁ ውድድር የገቡ ይመስላሉ። ትራምፕ ዋሾ ብቻ ሳይሆን ፈጣን ውሸታም ነው። የተናገረውን ለመካድ ነገን አይጠብቅም። ሌላው የአሜሪካው ፕሬዝዳንት ልምድ ደግሞ የሕዝብን ትኩረት ወደ ውዳቂ ጉዳዮች ማዞር ነው። በየደቂቃው ለፍጆታ አጀንዳ ወይም አንገብጋቢ ያለውን ኢምንት ጉዳይ ይረጫል። በዋናው ጥያቄ ሆነ የሕዝብ ፍላጎት ላይ እንደ ጅብራ አይገተርም። ትላንት ኮሮና ተራጉን ፋን ብለሃል ብለው መረጃ ሲያመጡበት መካድ ብቻ ሳይሆን ሌላ ጉዳይ አንስቶ ሌሎችን ከሶ እይታን ወደ ሌላ ጉዳይ ያደርጋል። ሹምሽር ያካሂዳል፣ የውጭ ጠላት ይፈጥራል። መሐይምና ጭራሽም ዘረኛ የሆኑትን ደጋፊዎች ህሊና ይሰልባል። ከአህያ የዋለች ጊደር እንደሚባለው የአራት ኪሎ ፋሽስት ደግሞ ልስልስ ቃሎችን እየደረደረ ህዝብን ፈሽቶ አልሰማሁም አልነበርኩም ብሎ እየማለ የታገቱት ይፈቱ የህዝብ ጤና ይጠበቅ ሲባል ጎንደር ላይ እየዘመተ በሸናቸ ተፋጁ ብሎ እየዋሸ አባይን አሳልፎ ሰጥቶ የለም ግብጽን እየመከትኩ ነው ብሎ እየቀጠፈ ዘረኞችን ለቆብን የሾማቸው 94 በመቶ የራሱን ብሔር ተወላጆች መሆናቸውን እያየን ኢትዮጵያዊ ነኝ ብሎ ሊያሞኘን ደፍሮ ተነስቶ በአማራው ላይ አሁንም የወያኔን መጋዣ በአዴን ተብየውን አጥብቆ አስቀጥሎ ኢህአዴግን ብልጽግና በሚል ብልግናውን አስቀጥሎ የህዝብን የሽግግር ሂደት ፍላጎት ከወያኔ ምርጫ ቧልት ሊተካ ሊያደናግር ተነስቶ የሻቢያን መጋዣዎች በነቂስ መድረክና ሜዳ ሰጥቶ የሚናገረውና የሚሰራው ሆድና ጀርባ ሆነው ቀጥለዋል። ንዑስ ደርግ ይባል እንደነበረው ሹሙን ንዑስ የደሃ ትራምፕ እንበለው ጸረ ህዝብ ዘረኛና ቀፎ ቀጣፊ። ታሪክን ዘመን ሳያልፍ የሚረሱ በዙና ነገሮች ተማቱ እንጂ ዘመን ሳንቆጥር ይህን የማደናገር ዘይቤ ደግመን አይተነዋል ኖረነዋል። ወያኔ የግንጠላ አቋሙ ድጋፍ ሲያጣ በአሜሪካኖቹ ምክር ኢህአዴግ የሚል ጭምብል አጥልቆ ስንቱን ተላላ አደናገረው። የሻቢያ ቀኝ ግዛት ነኝ አቋም ኪሳራ ሲያጋጥመውና የግንጠል አቋሙ በአፍሪካም በዓለምም ደረጃው ግዘት ሲያመጣበት እንደገና በአሜሪካ ምክርና ድጋፍ ህዝበ ውሳኔ የሚል ማደናገሪያ ይዞ ብቅ በማለት ድጋፍን ሊያሰባስቡለት ቻሉ። ከኢትዮጵያ ጋር በአንድነት መኖር፣ ከኢትዮጵያ ጋር በፌዴሬሽን መኖር አሊያም ነጻ በሆን በሚል አማራጭን ደርድሮ አወናበደ። የሻቢያ የማይለወጥ ተልእኮ መገንጠል መሆኑን ሸፋፈነ። ያልታደለች አገር ጃርቱ ፈልቶባታልና ታሪክ ይቅር የማይላቸው ጅሎች ኢሳይያስ ለምን የኢትዮጵያ ገዢ አይሆንም እስከ ማለትም ደርሰው ነበር። የማያባራ መደናገር። የኢትዮጵያ ህዝብ ለዘላለም የተጃጃለ መስሏቸው ትላንት 100 ዓመት አልሞላትም ሲሉ የነበረችውን ኢትዮጵያ ዛሬ ሊያወድሱና አያቶች የደምቢያ ተቀብረዋል ሊሉን ሲነሱ እንዴት ጆሮን ሰጣቸዋለን? አይነት አዋሾ ስባት ነጋ ለምሳሌ ህዝብን አሁንም ሊያደናግር የቻለ መስሎት ነጋ ጠባ አይኑን በጨዋጥቦ የሚቀባጥረውን መስማት በቂቤ ነው። ስባት ቀባጠረ ስንል ትሁት ሆነን ህዝብ የሚያውቀውን መናገራችን ብቻ ነው እንጂ ለሱና መሰሎቹ የሚገባው ቃል ሌላ ነበር። ዘረኞች ቁም ነገራቸው ዘረኝነት ብቻ ነው። ባለፉት 2 ዓመታት እስስቱ ኮሎኔል ምንሰራ ያለፈፈው የለም ፍጁ ግደሉ ብሎ እዝሰቶ ወደ ሌላ ቦታ ላጥ ማለቱ ሲነቃበት ዋናውን ሁኔታ ጭራሽ ዘንግቶ ወደ መለስተኛ ጉዳዮች ማተኮርን ስልት አድርጎ ብቅ ብሏል። ፍየል ወዲህ ቅዝምዝም ወዲህ አገዛዝ፣ ህዝብ እያለቀሰ ዛፍ አበባ ተከላ። የዘረኞች እስስት ሹም ብዙዎችን አደናግሮ ቆይቷል። አሁን ግን እጅጅ ብሎበት የሚይዘው የሚጨብጠውን አንቶ በመንጠራወዝ ላይ ነው። የሻቢያው የተጋለጠና የተዋረደ ቡድን ስሙን ቀይሮ ሊያወናብድለት ያደረገው ጥረት ውጤት አልባ ሆኗል። ተማሪዎች ሲታገቱ፣ ጎንደር በታንክና በሄሊኮፕተር ሲታረስ ዝም ያሉ፣ ገንዘብ ሲላቸው ድንገት ብቅ ብለው ለአገር ተቆርቋሪ በመምሰል ከሹሙ ጋር ሆነው ገንዘባችንን ሊዘርፉ ሊካፈሉ እርዳታ እርዳታ ቢሉ የበፊቱ ይበቃል በሚል ብዙሃኑ አልተወናበደላቸውም። የለመደች ጦጣ ሁልጊዜ ሽምጠጣ አልሰራም አላዋጣም። በወረርሽኝ የሚጠቃውን ህዝብ ለመታደግ ዘረኞቹን ማቀፍ መደገፍ ምንም ጥቅም የለውም። በአባይ ላይ ያለንን ሉዓላዊነት ዘረኞቹ አስበሉ እንጂ አላስጠበቁልንምና ዛሬም ሳይታክቱ አዋጡ ገንዘብ አምጡ የሚሉትን ምላሹ ወግዱልን መሆን እንዳለበት ግልጽ ነው። አገር አሳልፈው የሚሰጡትን አድርባዮችና ከርሳደሮች ለሰኮንድም ልናዳምጣቸው አይገባም። ወቅቱ የሚጠይቀን እነሱን በህዝብ ፊት ማጋለጥና በይፋ ማውገዝ ብቻ ነው። ሻቢያና ወያኔ እትብታቸው ባንድ የተቀበረ ነውና ውሎ አድሮ መጣመራቸው አይቀርም። ሹሙና ወያኔ 27 ዓመት ጌታ ሎሌ ሆነው ባሽተዋልና አሁንም ለመታረቅ ለመጣመር መጣራቸው መጠበቅ ያለበት ነው። ወያኔ ከሻቢያ እንዳይሰምር እንቅፋት የሆነው ኢሳይያስ ሲሆን ሹሙ ከወያኔም ጋር ጭልጥ ብሎ እንዳይሄድ አሁንም ጋሬጣ የሆነው ኢሳይያስ ነው እንጂ ባለመንጫዎቹ ሆኑ ወዲ ገርባዎቹ መቀሌ ሄደው ተጎንብሰዋል። የግል ስልጣን ጥም ያሸነፈው ኮሎኔልም ለስልጣኑ ሲል ትንግርት የነገረችውን እናቱን ሳይቀር ከመሸጥ ወደ ኋላ የማይል ነውና ፖለቲካው የመርህ ሳይሆን የጮሌነትና የማጭበርበር ብቻ ነው። ያደናገረ መስሎት እንደ ጅብ የነጋባቸውን አንጃዎች ጋብዞ ይኸው ይሃፓ ደገፈኝ ሊል የቃጣውን ተንኮል አጋሮቹም ባላቸው ጥራቻ አልተቀበሉትም። ህዝብም አንጃ ግራንጃን መቀበል አመመውና አልሰራለትም። ከብ ዙሪያ ኪሳራ፣ ቅሌት፣ መዋረድ እጣ ክፍላቸው ሆነ። ኢትዮጵያዊ መምሰል፣ ቁም ነገረኛ መምሰል የጨቋኞችና ዘረኞች ማደናገሪያ ተንኮልና የለመደባቸው አመል ነው። ከዚህ ሌላ ትርጉም የለውም አቋማቸው፣ ልፈፋቸው። በዘረኞችና አድርባዮች መደናገር ያብቃ። ጸረ ዘረኞች ትግላችን ይፋፋም። ድል ለኢትዮጵያ ህዝብ፣ አገር አድን ትግል።
ዝቻል ማለት ዝልፍ ማለት አስነካብኝ ስሜን ይመከራል ወይ ይመራል ይረዳል እንጂ ወጥሮስ ምን ላለው የጥላት የጥላት ወዳጅ የጥላት ወዳጅ ጥላት ወዳጅ የጥላት ጥላትና ድብኝ አትሸበረ ሆዴ ጥላትና ድብኝ አትሸበረ ሆዴ ሁሉ ይመለሳል ያባት ጎራዴ ያባት ጎራዴ ያባት ጎራዴ የለለለለ ጎበዝ መርዝ ጎበዝ መርዝ ጥላል መምታ ጎበዝ መርዝ ጥላል መምታ አልክ እንዲጨርስ ያጎረስከው ካርታ አልክ እንዲጨርስ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ያጎረስከው ካርታ ኦ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ
ኢሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ወሃቀዳው አመለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ ኒውን አውቆ በመለገም ኡነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደርሷል። ኡነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደርደር ይቻላል። ኢሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራገብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ ከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላልሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለ ሰማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የሥራ መስክ ብቻ መሆኑን ካደጋ ተውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ባደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም፣ አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተማላ አይሆንም ይቻለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም፣ ያልተጠየቀ ጥያቄ፣ ያልተመለሰ መልስ የለም። ግን ሁሉም አዲስ ይሆናል። እስከዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጻሕፍት ደራሲ አቶ ኢያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት፣ ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ ኢያሱ ሲመልሱ፣ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድበላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያን እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ ኢያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ ኢያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ተፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ ኢያሱ ሲመልሱ፣ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡዕ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች፣ በሽፍንፍን ሀገርና ወገን ቻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየዓመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸው አሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት ዓላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳሰማቸው አንዳንዶቹም በመክሰማቸው ጥቂቶች የሁሉን ወንጀል ተሻካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አፄ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱን እንደዳግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም። ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል። አሁንም ቢሆን ያው ነው። ህዝብን ማስታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም። ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ኢያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ። ሌሎች ደግሞ ሀገራቸው ከሳቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልልም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የት ታይቶ ያውቃል? ሲያጠፋ እንጂ። ነፍሴው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ኢያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት ወያኔን ለመርዳት የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ኢያሱ ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተቻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም፣ ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን በአንድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢህአፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ኢያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በሀገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር፣ ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በሀገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና? Thank you.
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን? እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸው በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያፎፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የእሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው ይጠቀምበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌዴራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዛዘረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታያ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ከወያኔ ባልተሻለ መልኩ የውጭ ተልዕኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በሀገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንድም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎቹም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቤተር ተማረ ያውሉ መክረድለ ሰንደቅ ልታይ ማዶ አላማንችነ አልማ የለይ ጌታ የለውም ነፃነት
ማችቻችን ይህ ለጽናታችን ይቅርታ አንጠይቅም በሚል ርዕስ የቀረበው ጽሑፍ በፍኖተ ዴሞክራሲ የተላለፈው ከ12 ዓመታት በፊት በ1998 ዓመተ ምህረት ነበር። ለጽናታችን ይቅርታ አንጠይቅም። በጽናት ስለታገልን ሀገርና ሕዝብን ለጥቅም አሳልፈን አንሰጥም ስላልን፣ አስፈላጊውን መስዋዕትነት ለመክፈል ስላልፈራንና የሕዝባችን ጠላቶች በሁሉ መንገድ ስለታገልን ከቶም ይቅርታ የማንጠይቅ መሆኑ መታወቅ ያለበት ጉዳይ ነው። ዛሬም ጸረ ወያኔው ትግል ወደ ከፍተኛ ደረጃና ግለት እየገባ ባለበት፣ ኢህአፓ ትግሉን ያፋፍማል እንጂ ከመለስ ቡድን ሰላምና ፍትህ ይገኛል ብሎ ደፋ ቀና አይልም። ይህን ግልጽ ማድረጉ አስፈላጊ ሆኗልና ከዚህም ያለንበትን ሁኔታ ራሱን ማጤን ይቻላል። በአሁኑ ወቅት በመለስ አገዛዝ ትዕዛዝ በኢሃፓ ላይ ሰፊ ዘመቻ ተከፍቷል። ይህ ሀቅን ለመቅበር የተነሳ ዘመቻ የመለስ አገዛዝ በጭንቀትና ውጥረት ላይ መሆኑን ያመለክታል። የህዝብን ድምጽ ሰርቆና አፍኖ በጉልበቱ በስልጣን የቀጠለው አገዛዝ የተጠናከረ ቢመስልም ስሩ የተበጣጠሰ ዛፍ ነውና ውድቀቱ አፍጦ መጥቶበታል። ከዚህ አይቀሬ ውድቀት አመልጣለሁ ብሎ በጭፍጨፋ በከፋፋይ እርምጃዎች አክራሪ በሚላቸው ላይ ዘመቻዎችንም ከፍቷል። ህዝብን እርስ በርስ እያጋጨ ነው፣ በሃይማኖትም መሰረት ያጣላል፣ በጥቅም ይደልላል። የትግራይን ህዝብ ከሌላው ለመነጠል ዘመቻውን አፋፍሟል። ያፋይን ዘመቻ ለማክሸፍ በተቻለው ሁሉ አገዛዙን መታገሉ ምስጢር አላደረገም። የወያኔን ውድቀት መፈለግ መመኘት ብቻ ሳይሆን በትግል እውን ለማድረግ በሙሉ ኃይሉ እየሰራ ነውና ይቅርታ አይጠይቅም። ያፋ የመለስን ቡድን ውድቀት ፈላጊ ነው። ይህ የተራ ጥላቻ ወይም የቂም በቀል ጉዳይ አይደለም። ለነገሩ ቂም የሚያስይዝ ወንጀል በያፋ ላይ ተፈጽሟልና በቀል ቢያስብ ቢፈልግም የሚወቀስ ባልሆነ ማለት ይቻላል። ያፋ ያገዛዙን ውድቀት የሚፈልገው አገዛዙን ህዝብ በድምጹ ጥሎታልና ወግድ ብሎታልና የህዝብ ድምጽ ይከበር ለማለት ነው። ይህ ጸረ ህዝብ ቡድን ለሀገር ጠንቅ እንደሚሆን ኢሃፓ ያወቀው ገና ቡድኑ ሲወለድና የግንጠላ ፕሮግራሙን ሲያወጣ በመሆኑ ከባብ እንቁላል እርግብ ይወጣል ብሎ መቼም አልጠበቀም። ኢሃፓ ለኢትዮጵያ በመቆምም ትምክህተኛ ተብሎ ተፈርጆ በወያኔና አጋሮቹ በተደጋጋሚ ጦርነት ተከፍቶበታል። ሰኔ 1991 ዓመተ ምህረት በሳንኪሳ መተከል ወዘተ በወያኔ እጅ የወደቁት የኢሃፓ መሪዎችና አንጋፋ አባሎች ማለትም እነ ጸጋዬ ወይን ገብረ መድህን፣ ስጦታው ሁሴን፣ ይስሐቅ ደብረጽዮን፣ ተክላይ ገብረ ስላሴ፣ ሀጎስ በዛብህ ወዘተ እስከዛሬ ደብዛቸው ጠፍቷል። እነ ገለብ ዳፍላ፣ ጃብር፣ መስከረም፣ ግርማ፣ ዋሲሁን፣ አንበርብር፣ ደረጀና ሌሎችም ተሰውተዋል። ኢሃፓና ይህ አሸባሪ ቡድን የሚለያቸው የኢትዮጵያ ጉዳይ ነው። ኢሃፓ የኢትዮጵያን ጥቅም ለሩቁም ቅርቡም ባዕድና ጠላት አሳልፎ ባለመስጠቱ ታሪክ በሚገባ እንዳሳየው ደግሞ የመለስ ቡድን ላላፊ አግዳሚውም ህዝብና ሀገርን መሸጥ መለወጥ የለመደበት በመሆኑ ይህ መሰረታዊ ልዩነት በፈሰሰው ደምም የሰፋ ሆኖ ቀጥሏል። ኢሃፓ ትላንትም ሆነ ዛሬ ሲታገል ለሚከፍለው መስዋዕትነት ማንንም ይቅርታ አይጠይቅም። የህዝብና የሀገር ጥቅም እንዲከበር ከተፈለገ ትግል የግድ ነው። ትግል ተብሎ በቆራጥነት ከተገባበት ደግሞ መስዋዕትነት መክፈል ሊመለጥ የሚችል አይደለም። የኢሃፓ አባላት አውቀውና አምነው በትግሉ የተሰማሩ ናቸውና ባመኑበት መስዋዕታቸው በታሪክ ስማቸውን ያስጠራልና አንዳንድ ታሪክ በራዦች እንደሚሉት የሚያስወቅሳቸው አይደለም። ኢሃፓ በደርግ ዘመቻ ሲከፈትበት የመከላከል እርምጃ በመውሰዱ ራሱን ጥፋተኛ አያደርግም። የኃይል ሚዛን ሲለወጥም ተገቢውን ለውጥ አለማድረጉ ስህተት መሆኑን ካመነ ደግሞ ከሀያ ዓመት በላይ ሆኗል። ዛሬ የመለስን አገዛዝ ለማስወገድ ያመረረ ትግል ተጀመረ እንጂ ገና አልተገባደደም። አያሌ ዜጋ ባለፈው ዓመት እንኳን አልቋል፣ ብዙ ሺዎችም ታስረዋል። ይህ የድርጅቶች ጥፋት አይደለም፣ ሊሆንም አይችልም፣ የትግሉ ውጤት ነው። ነገም ብዙ መስዋዕትነት ይከፈላልና ኢሃፓ ህዝብን ለትግል አነሳስቶ አስፈላጊ የሆነው መስዋዕትነት በመክፈል ወይም ለመክፈል ዝግጁ በመሆኑ የተነሳ ከማንም ይቅርታ ጠያቂ አይደለም። ታሪክ ሰራው፣ የጀግንነት ታሪክን አደስኩ ብሎ ጸጸት ሊኖር የሚጠበቅ መሆን የለበትም። ኢሃፓ በዴሞክራሲና እኩልነት ጥያቄዎች ላይ ግልጽ አቋሞች ስላሉት ማንም በትምክህት ወይም ጥበት ሊወነጅለው አይችልም። ዛሬ የብሔረሰብ ድርጅት መሪዎች የሆኑት በፖለቲካው መድረክ ብቅ ከማለታቸው በፊት ኢሃፓ ጭቆናን አውግዞ የህዝብን መብትና እኩልነት የደገፈ ድርጅት ነው። በዘመነ ደርግ ይህ አረመኔ ቡድን ለሆነ ህዝብ ቆሟል ብለው ወስደው የደገፉት እንደነበሩም በሽብሩ ሳይቀር አብረውት የተሰለፉ እንደነበሩ ደግሞ የዘነጋ ነው ጉዳይ አይደለም። የነመለስ ቡድን ዴሞክራሲያዊ ነው ብለው አብረውት ያሉና የነበሩ በግልባጩ ኢሃፓን በዴሞክራሲ ሊተቹ የሞራሉ ብቃት ሊኖራቸው አይችልም። ህዝብንና ሀገርን ክደው በመለስ ቡድን ስር የተነጠፉትም ቢሆኑ ኢሃፓን ለመተቸት መናፈራቸው ማንንም የሚያሞኝ አይደለም። ለመሆኑም ድርጅቱ ሌሎችን አግባብ ባለው መንገድ ሲተች በጸረ ትግሬነት ወይም ትምክህተኝነት ለመፈረጅ የተደረገውና እየተደረገው ያለው ጥረት ውድቅ ነው። ኢሃፓ ከተመሰረተ ጊዜ ጀምሮ ከሌሎች ድርጅቶች ጋር በህብረት ለመተጋገል ያደረጋቸው በጎ ጥረቶች የሚታወቁ ናቸው። ሁሌም በግልጽና እኩልነት ደረጃ ህብረትን መስርቶ ህዝብን አስተባብሮ ለመተጋገል ሞክሯል። ጨቋኞች ለሚጠሩት ህብረት ጆሮ ባለመስጠቱም ይቅርታ የሚጠይቅ አይደለም። ትርክ የተራማጅ ህብረት ብሎም ለጠራው ህብረት የሰጠው መልስ እንቢ ሳይሆን ሁሉን አቀፍ ይሁን፣ የታሰሩት ይፈቱ ወዘተ የሚል ነበር። እንቢታው የመጣው ከደርጉ ነው። አምባገነን ስልጣኑን መልቀቅ ባለመፈለጉ ከወያኔም ጋር ቢሆን ከዘጠኝ ጊዜ ያላነሰ ድርድር አድርጎ ነበር፣ ግን አልተሳካም። የወያኔ መልስ ከትግራይ ውጡልኝ የሚል ስለነበር ማለትም ይቻላል። ህብረት ያስፈልጋል ስለተባለ ከሁሉም ህብረት መግባቱ የግድ አይደለም። ኢሃፓ ሀገርን በማይጠቅም ስብስብ ወይም ግንባር አልገባም የማለት ግዴታውን ሁሌም ተወጥቷል። የመለስ ቡድን ሆነ ባዳንም የሀገርና የህዝብን ጥቅም ትተህ ከኛ ጋር ሁን ሲሉት እንቢ በማለቱ አጣፋው ብሎ የሚጠይቀው ይቅርታ የለም፣ የሚገባውን አድርጓል እንጂ። ለህዝብና ለሀገር የማይጠቅም ህብረትን ወይም ስብስብን አልቀበልም አልቀላቀልም ማለት ደግሞ የሚተበቅበት ነው። የሀገርና የህዝብን ጥቅም ከማስከበር አንፃር ኢሃፓ አንዳንዶች እንደሚሉት ግትር በመሆኑም ይቅርታን አይጠይቅም። ትግልን ለማካሄድ የሚያስፈልገውን የዘዴ ለውጥና ስልት የተጠቀመበት ቢሆንም ሀገርን አሳልፈህ ስጠኝ ለሚል የዘዴ እሺ ብዙ ጊዜ አይሰራምና የለምና ኢሃፓ የቅርብም የሩቆችንም አልገበረላቸውም። የኤርትራ ግንባሮች ኤርትራን፣ ዚያርባሬ ኦጋዴንና ሌሎችን በቅኝ ግዛት የተያዙ ናቸው በል ሲሉት ኢሃፓ አልቀበልም ማለ እንጂ ዘዴኛ ልሁን ብሎ እሺ እውነት ብሎ እንደ ወያኔ አልፈረመም። ሀገርና ህዝብን መሸጥ በታክቲክ ወይም ዘዴ ወይም ተጨባጭ ሁኔታውን ወደድንም ጠላን መቀበል በሚል ቀርቦ ሊያልፍ የሚችል አይደለም። ሊደግፉ የሚችሉ ኃይሎችን ሁሉ ማሰባሰብ በሚለው ኢሃፓ ቢያምንም የጠላትን ጎራ ማስፋት ባያስፈልግም አቅምን አይቶ ጊዜን መግዛት ዘዴ መሆኑ ቢታወቅም በዘደኝነት ሽፋን ኢትዮጵያና ህዝቧን ለጨረታ ማቅረቡና ለአደጋ ማጋለጡ የሚደገፍ አይሆንም። ኢሃፓን ግትር ሊሉት የሚነሱት ግን አቋማቸው በተጻራሪው ነው። የመለስን አገዛዝ በተመለከተም ወዳጅ ወይም የመፍትሄ አካል የሚሉት የኢሃፓን አገዛዙ በቅድሚያ ይወገድ አቋም የሚወዱ ባለመሆናቸው ኢሃፓን አክራሪ ይሉታል። ከኔ ሌላ ላፈርባይም ነውም ብለው ይከሳሉ። ድርጅቱ ግን የራሱን ውሱን ድርጅታዊ ጥቅም አስቀድሞ በሹመትና ንዋይ ደረጃ ነፍሱን ሸጦ በነበር ከደርግም ከወያኔም ተግባብቶ ሚኒስትሮች አሹሞ ወዘተ ታሪኩን ባበላሸ ነበር። አይሆንም እምቢ ያለው ቃል ኪዳኑን በማክበር ነው። የኢሃፓ ቃል ኪዳን ደግሞ ከርሴን ልሞላ ሳይሆን ትግሉን ላፋፍም ጨቋኝን ላስወግድ የሚል ነውና ለመጣው ባለነፍጥ ሁሉ ማጎብደዱን መቀበል አልቻለም። ይህም የሚያኮራው አቋም እንጂ ይቅርታ የሚጠይቅበት ጉዳይ አይደለም። ኢትዮጵያ ህልውናዋን እንድትጠብቅ ከተፈለገ የመለስ አገዛዝ መወገድ አለበት፣ የወያኔ ህገ መንግስት መሻር መለወጥ አለበት እንጂ በምንም አይነት በመመሪያነት ተቀባይነትን ሊለገስ አይገባውም። የመለስ ቡድን 15 ዓመታት ሙሉ ያሳየን ገጽታው ጸረ ህዝብ የሚል የታተመበት ነው። ጸረ ሰላም አረ ኢትዮጵያ ነው የመለስ ቡድን የሚያንቀሳቅሰው። የጥላቻ ቤንዚን ወይም ጋዝ የኢትዮጵያን ጥላቻ ያዘለ ነው። መቼም ቢሆን ይህ ግፈኛ ቡድን አደብን ገዝቶ ስህተቱን አርሞ ህዝብን ይቅርታ ጠይቆ ይስተካከላል ማለት ዘበት ነው። ይህ ግልጽ እስከሆነ ድረስ ቡድኑን በጠላትነት መድቦ መታገል አክራሪነት ሳይሆን ኢትዮጵያዊነት ነው። ሀገራዊ ግዳጃችን የመለስን ቡድን በመራራ ትግል ማደባየት ነው። በተጻራሪው ግን ጠላትን አለማወቅ በሚያስተኝ ደረጃ የመለስን ቡድን የችግሮች መፍትሄ አካል በሚል ለድርድር መጋበዙና ለመስማማት መከጀሉ ከባድ ስህተት ነው። ከተመክሮ አለመማር ነው። በተለይም በሀቅ የህዝብ ጎራ ውስጥ ነን ለሚሉት ማገዛዙ መወገድ አስፈላጊነት ላይ ክርክር መግባት አይቻልም። ለዚህ መከረታዊ ግዳጅ ላይ ያለን ግምት የተዛባ ከሆነ ትግሉን በከፍተኛ ደረጃ የሚጎዳ ይሆናልና ነው። ለቃል ከባድ ሚዛን እንደምንሰጠው ሁሉ መርሆቹንም ይሃባ ያከብራል። ለምንና ለማን እንደሚታገል ግልጽ ነበር። ዛሬም ጠንቅቆ ያውቃል። እንኳን ከውጪ ያሉት ቀርቶ ከራሱም አፈንግጠው ለጠላት የተገዱትን ወይም እንስገድ ያሉትን አምርሮ የታገረ ድርጅት ነው። ለህዝብ ድል የድርጅት ጥቅም የሚለን አማራጭ አይመርጥም። ያጨውን ስራት በብረት ሊታገል ሲነሳ ችኩልና ብረት ነካሽ ያሉት ነበሩ። ሳይውል ሳያድርግን እነዚህ በባሌ እንጂ በቦሌ ሀገር አንገባም ይሉ የነበሩ ክፍሎች በፈጣን አውሮፕላን በቦሌ ገብተው ምን ሚና እንደነበራቸው አንረሳም። የደርግ ስልጣን ሲያከተም ከመቀጽበት ድርጅት በወያኔ በፈለገው መሰረት ፈጥረው ጉባኤ ባለውን በዋና አጋፋሪነት ተገኝተው ይህ በኢህአፓ ብርቅዬ ልጆች አስከሬን ላይ ተረማምዶ የመጣን ጸረ ኢትዮጵያ ድርጅት ዴሞክራሲያዊ ብለው አቅፈው የነበሩት አቋራጭ ፈላጊዎችንም አንረሳም። ትግል ሲረዝም ይከብዳል። የተራዘመ ጽናትና መከራቻይነትንም ይጠይቃል። የሚሰራ አቋራጭ ቢገኝ ኢህአፓ ለምን ትግሉ አልተራዘመም ብሎ የሚቆጭ ሊሆን አይችልም። ረጅሙ ትግል ለ30 ዓመታት የጸናበት ትግል ቢያበቃ ደስተኛ ለመሆን የመጀመሪያው ነው። ግን ብዙውን ጊዜ አቋራጩ የህዝብን ድል የሚያርቅና የቴረኞችን ወይም አድርባዎችን ጥቅም የሚያስቀድም በመሆኑ የህዝብን ድል የሚያጨናግፍ ማንኛውንም መፍትሄ ኢህአፓ አልተቀበለም፣ ወደፊትም አይቀበልም። በህዝብ ላይ ሴራ ሲጎነጉን ቀበሮ በግነኝ ሲል መጨረሻ ዓላማቸው እርኩስ ሆኖ ተሸፋፍኖ ሲከሰት ኢህአፓ የህዝብ ድርጅት ነውና ማጋለጡና መቃወሙ አይቀርም። ወያኔም ደርግም ከዴሞክራሲ የተጣሉ ናቸው ብሎ ህዝብን ከጠዋቱ ያስጠነቀቀው የሚታወስ ነው። ጸረ አገዛዙ ትግላችን ሊፋፋም ሲጀምር ግልጽ መሆን ያለበት በዚህ ተፈታታይ ትግል ኢህአፓ መስዋዕትነትን ከፍሎ የህዝብን ድል ለማረጋገጥ በጽናት እንደሚታገል ነው። ከመለስ ቡድን ይፋለማል እንጂ አይንበረከክለትም። አመስ ይፋፋም ይላል እንጂ የህዝብን ትግል በእጅ ሰጪ ፖለቲካ ሊያዳክም አይነሳም። ከኢትዮጵያዊነቱ ንቅንቅ አይልምና ሀገር በቀል ሆኑ ባዕዳን ጸረ ኢትዮጵያ ኃይሎችን አምርሮ ይታገላቸዋል። ተጠሪነቱ ለኢትዮጵያ ህዝብ ነውና ከማንም ባዕድ ትዕዛዝ አይቀበልም። ከወያኔ ጋር ገበታ መቅረብ የውርደትና የክህደት ማረጋገጫ ነው ባይ ነውናም ለመለስ ቡድን ወጥመድ ሰለባ አይሆንም። የተመሰረተው ለኢትዮጵያ ለህዝቧ ለመታገል ነውና ቃል ኪዳኑን በማክበሩ ከማንም ይቅርታን አይጠይቅም። ስለሆነም የወያኔ ጸረ ኢህአፓ ዘመቻ ይከሽፋል፣ የመለስ ቡድንም በህዝብ ትግል ይቸነፋል ብለን በእርግጠኝነት ለወዳጅ ስናበስር ለጠላት ደግሞ መርዶ እንሰዳለን።
Yeah.